ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናችሁልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 23 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ምን ይዞ ጉዞ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናቀርባለን። በማስከተልም ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም ከፍኖተ ዲሞክራሲ ዝግጅት ክፍል ከዚህ ቀደም ቀርቦ በነበረ አተታ ክፍል አንድ ፕሮግራማችን ይተካለላል። አሁን ወደ ዜናው። በምዕራብ ኢትዮጵያ በኢሉባቦር በቴፒ ከተማ ረቡዕ ተከስቶ የነበረው ግጭት ሐሙስም ቀጥሎ የዋለ መሆኑን በአካባቢው ያሉ እማኞች ገለጹ። ግጭቱ የተፈጠረው የሸካ ብሔረሰብ አባላት የሆኑ የተወሰኑ ግለሰቦች ወደ ከተማው እንዳይገቡ በመከልከላቸውና በዚህ ድርጊት የተበሳጩ በርካታ አካባቢው ነዋሪዎች ወደ ከተማው ለመግባት ሙከራ ሲያደርጉ ነው ተብሏል። በከተማዋ የተደራጁና የታጠቁ ሰዎች ተኩስ በመክፈት ግጭቱን ማባባሳቸውም ታውቋል። እስካሁን ምን ያህል ሰዎች እንደተጎዱና እንደሞቱ ባይታወቅም ከሁለቱም በኩል ህይወታቸውን ያጡና የተጎዱ ሰዎች መኖራቸው ይነገራል። ጋምቤላ ከሚገኘው ኮማንድ ፖስት አነስተኛ ቁጥር ያለው ወታደር የመጣ ቢሆንም ሁኔታውን ለማረጋጋት ያልቻለ መሆኑን የዓይን እማኞች ተናግረዋል። በግጭቱ ምክንያት የአገልግሎት መስጫ ተቋማት ተዘግተው ውለዋል ተብሏል። በቅርቡ በኦነግና በኦህዴድ መካከል የተደረገ የተባለው እርቅና ኦነግ ታጣቂዎችን ወደ ካምፕ ለማስገባት የገባው ቃል የይስሙላ መሆኑን የሚገልጹ ሁኔታዎች እየተፈጠሩ ናቸው የሚሉ በርካቶች ናቸው። በቅርቡ በደቡብ ክልል በአማሮ ወረዳ ኦነግ ነን የሚሉ ታጣቂዎች አርሶ አደሮችን መግደላቸው የተዘገበ ሲሆን፣ ባለፈው ሳምንት መጨረሻ ላይ ደግሞ በምዕራብ እንዲሁ በምስራቅ ጉጂ በኦነግ ታጣቂዎች እና በመከላከያ ሰራዊት መካከል በተካሄደ ግጭት ቁጥራቸው ያልታወቀ ሰዎች መገደላቸውና በርካቶች መሰደዳቸው ታውቋል። በደቡብ ወሎ በአማራ ሳይንት ነዋሪዎች ማክሰኞ ከፍተኛ የተቃውሞ ሰልፍ ያደረጉ ሲሆን የመንግስትም ሆነ የግል ተቋማት ላለፉት ሁለት ቀናት ሲሆኑ መዋላቸውና የትራንስፖርት አገልግሎት መቋረጡንም ነዋሪዎች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። አካባቢያችን በልማት ወደ ኋላ ቀርቷል፣ የክልልና የዞን ባለስልጣኖች ችግሮቻችንን ለመመልከት አልቻሉም የሚሉ ጥያቄዎችን በማንሳት የተቃውሞ ሰልፎች ያደረጉት ነዋሪዎች ወደ ደሴ የሚወስደውን መንገድ ዘግተው እንደነበረም ተነግሯል። ረቡዕ ከነዋሪው የተለያዩ ክፍሎች የተውጣጣ ቡድን ከባለስልጣኖች ጋር እንዲነጋገር ተወስኖ ሁኔታው የተረጋጋ መሆኑም ተገልጿል። የጋምቤላ ተወላጆች ሐሙስ በአዲስ አበባም ሆነ በጋምቤላ ለማካሄድ አቅደው የነበሩት ሰልፎች ሳይካሄዱ መቅረታቸው ታውቋል። የጋምቤላ ከተማ አስተዳደር በከተማዋ ያለው ጸጥታ ሁኔታ ሰልፍ ለማድረግ አያስችልም በማለት ፈቃድ የከለከለ ሲሆን፣ በአዲስ አበባም ከጠዋቱ 3 ሰዓት አካባቢ የተወሰኑ የጋምቤላ ተወላጆች በመስቀል አደባባይ ቢሰበሰቡም በጸጥታ ኃይሎች እንዲፈተኑ የተደረጉ መሆናቸው ተነግሯል። የተወሰነ የህብረተሰብ ክፍል የመንግስትን ውሳኔ በሰላማዊ ሰልፍ መግለጽ በማይችልበት ሀገር የተሟላ ዴሞክራሲ አለ ብሎ መቀበል ያስቸግራል የሚሉ በርካታ ናቸው። አራተኛው የኢትዮጵያ ህዝብና ቤት ቆጠራ መጋቢት 29 ቀን እንደሚካሄድ የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲና ፕላን ኮሚሽን በጋራ በሰጡት መግለጫ ገልጸዋል። ቆጠራው በ2010 መካሄድ የነበረበት ሲሆን በአገሪቱ በነበረው ህዝባዊ እንቅስቃሴ የተራዘመ መሆኑ ይታወቃል። በአሁኑ ወቅት ሊነሱ የሚችሉ ቅሬታዎችን ለማስወገድ ቆጠራውን ከወረቀት አሰራር ይልቅ በዲጂታል ቴክኖሎጂ ለመጠቀም የታቀደ ቢሆንም በተለያዩ የሀገሪቱ ክፍሎች በተከሰተው አለመረጋጋት ቆጠራው ሙሉ በሙሉ በትክክል መስካሄዱ አጠራጣሪ ነው የሚሉ በርካታ ናቸው። የቀድሞ የጥረት ዋና ስራ አስኪያጅ የነበረው መትኩ በየነ በቁጥጥር ስር መደረጉ ቀደም ብሎ መገለጹ የሚታወቅ ሲሆን ከግለሰቡ ጋር ወይዘሮ አይናለም ኃይሉ፣ ኢየሩሳሌም ብርሃኑና ቤተልሔም ብርሃኑ እንዲሁም ግዛቸው ዘውዱ አብረው መያዛቸው ሐሙስ ይፋ ሆኗል። መትኩ በየነ በየዳ ኬሚካል ኃላፊነቱ የተወሰነ የግል ማህበር ለተባለው የአክሲዮን ድርጅት ከአክሲዮኑ ድርሻ በላይ ክፍያ በመፈጸምና ያልተፈቀደ ብድር እንዲከፈል በማድረግ ተጠርጥሮ የተያዘ መሆኑ ታውቋል። አይናለም ኃይሉ፣ ኢየሩሳሌም ብርሃኑና ቤተልሔም ብርሃኑ የተባሉት እናትና ልጆች ደግሞ የላፓላማ አክሲዮን ማህበር መስራቾች ሲሆኑ ኮርፖሬሽኑ ምንም አይነት የካፒታል እድገት ሳያሳይ 220% ጨምሮ በፈጸመው የአክሲዮን ግዢ 4,320,000 ብር ያላግባብ ተጠቅመዋል ተብሏል። ግዛቸው ዘውዱ የባህር ዳር ሞተር መገጣጠሚያ ኃላፊነቱ የተወሰነ የግል ማህበር ባለቤት ሲሆን ኮርፖሬሽኑ ባደረገው የአክሲዮን ግዢ ያልተገባ ጥቅም አግኝቷል ተብሏል። እቃዎችን ወደ ውጭ በመላክ ስራ ላይ ተሰማርተው የውጭ ምንዛሬ እንዲያስገኙ በአነስተኛ ወለድ ከባንክ ብድር የተሰጣቸው ነጋዴዎች የወሰዱትን 47 ሚሊዮን ብር ለሌላ ጉዳይ ውለው ገንዘቡ ሳይመለስ መቅረቱ ተዘግቧል። እነዚህ ግለሰቦች የወሰዱትን ብር ለሌላ ስራ ማዋላቸው በአገሪቱ ውስጥ የተከሰተውን የውጭ ምንዛሬ እጥረት ይበልጥ እንዲባባስ ያደረጉ መሆናቸውን የዜና ተቋሙ ገልጾ ብድሩን የፈቀዱላቸው ባለስልጣኖች ግለሰቦቹ ህገወጥ ስራ ሲሰሩ አይተው እንዳላዩ ሆነዋል ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የአሲምባ የውይይት መድረክ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ልዩ የእርዳታ ዝግጅት ያደርጋል። የአሲምባ የፓልቶክ ውይይት መድረክ ቅዳሜ የካቲት 2 ቀን ወይም እንደ አውሮፓውያን አቆጣጠር ፌብሩዋሪ 9/2019 ከቀኑ 2 PM የዋሽንግተን ዲሲ ሰዓት አቆጣጠር ጀምሮ የገንዘብ እርዳታ ለማሰባሰብ በሚያደርገው ዝግጅት ላይ በውጭ ያላችሁ አገር ወዳድ ኢትዮጵያውያን እንድትገኙ በማክበር ይጋብዛል። የፍኖተ ሬዲዮ ጣቢያ ለኢትዮጵያውያን በኢትዮጵያውያን ስለ ኢትዮጵያውያን የተቋቋመና ከተመሰረተበት ጊዜ አንስቶ በአገር ወዳድ ኢትዮጵያውያን እርዳታ ብቻ ፕሮግራሙን የቀጠለ እውነተኛ ኢትዮጵያዊ አማራጭ ሬዲዮ ስለሆነ የአገር ወዳዶችን እርዳታ ይሻል። ፍኖተ ሬዲዮ በሳተላይት የሚተላለፍ ሲሆን ከቅርብ ጊዜ ወዲህ የኢንተርኔት ቴሌቪዥን መጀመሩ ሲታወቅ ይህ ዝግጅት ወደ ሀገር ቤት እንዲገባ የሚያግደው አቅም ብቻ ስለሆነ የሀገር ወዳዶችን እርዳታ ይሻል። ይህ ሬዲዮ ጣቢያ ሊጫወት የሚችለውን ሚና ከዝግጅቱ የምንገነዘብ ሁሉ የአሁኑ ወጣት ለጋ ኃይል ኢትዮጵያዊ መልክ እና ቅርጽ እንዲይዝ የሚያስችል ጉልበትና ማስተማሪያ አስተማማኝ ኢትዮጵያዊ ሬዲዮ ጣቢያችንን ከዓለም አመንታት ተሰባስበን እንርዳ። በዚህ ዕለት ከሬዲዮ ጣቢያው ከፍኖተ ርዕይ የዝግጅት ክፍልና ከኢህአፓ የአመራር አባላት በመድረካችን በመገኘት አሁን ያለውን የሀገራችንን ፖለቲካ ሁኔታ ላይና ስለ ሬዲዮ ጣቢያው ገለጻ ስለሚያደርጉ በመድረካችን በመገኘት ያላችሁን ጥያቄ በማቅረብ ወደፊትም ሬዲዮኑና የቴሌቪዥን ክፍሉ እንዴት ሊጠናከር እንደሚችል ጠቋሚ ሐሳብ ልታቀርቡ የምትችሉበት ሁኔታ ያመቻቸን ሲሆን ከሬዲዮ ዝግጅት ክፍሉም ጋር በመተባበር ለዕለቱ ልዩ ዝግጅት ይዘን የምንቀርብ መሆኑን እናስታውቃለን። የአሲምባ የውይይት መድረክ ¶¶ مني زوج زو بس فايزون كتا على دوكيت ويس بزمانو يوننا يمغواغواجاتي كيت تقرطال مغجاو غنزباله برغت غزو راسو غبنو مدارشا نو بلاو ميامنو علو يتقل غزو كجمر نعمتات الفوال ويانين انكوا بيانس ل 28 عمتات تاغلنوال باسيونا بدرغ غزي يادرغناون سنچمرما አይታልነው ታዲያ እኛ 40 አመት በላይ የታገልነው ሳንፈታ እነሱ ያው ሳይታገሉና ከነበረው አገዛዝ ጋር ሰምረው ሲዋርቁ የነበሩት ምን ነው አትግል አስመረራቸው ብለን መጠየቅ ተገደናል። ከመቼውም እንዲህ ጸረ ወያኔ እንደሆኑም ገርሞናል። አያያየ ጅመንጋይ መስል አገርን ሊቀራመቱ ተጠራርተው መምጣታቸውንም አይተናል። መድረኩ ተከፍቶላቸው የትላንት ጻር ህዝቦች የዛሬ ክብር እንግዳ ተብለው ኢትዮጵያን ለቅርጫ አቅርበው ሊቦጫጭቋት አሳፍሰዋል። ትግሉ ከግብ ሳይደርስ እንዲቆምም ለወያኔ ስርዓት ወግሻ የሚሆኑ ባዳን ተሹመውልናል። በዚህ ሁኔታ የምን ትግል በቃ ምንስ ይዞት ነው ጉዞ? የምንጠይቃቸው ወይም መፈክሮቻችን ቢደጋገሙ ወይም ሲተቹን እንደሚሉት ያው ቢሆኑ ምክንያቱ ሁኔታው አለውጥ በማለቱ ብቻ ነው። በካቲት 66 ያነሳናቸው መፈክሮች የዛሬ ሆነው የሚገኙት ምላሽ አጥተው በመከተላቸው ነው። በካቲት 66 ጊዜያዊ ህዝባዊ መንግስትን ጠየቅ ምላሹ ወታደራዊ አገዛዝ ሆነ። የሽግግር ሂደት ወሳኝና ምናልባትም ብቻኛ መፍትሄ ነውና ይሄው እስከዛሬ የሽግግር ሂደትና የሽግግር መንግስት ጥያቄያችን ወቅታዊ ሆኖ ይገኛል። ዲሞክራሲ መብት ለህዝብ የሀገር ሉዓላዊነት ንጻነት እኩልነት የፖለቲካ እስረኞች መፈታት ፍትሃዊ አስተዳደር የሴቶች መብት መከበር ድህነትና ስራ አጥነትን ማስወገድ ወይም መቅረፍ መቀነስ የሀገር አንድነትን ማስከበር ወዘተ በሁሉም መስክ ችግሮቹ ቀጠሉ እንጂ ያገኙት መፍትሄ የለም። ሹሙ በአማካሪዎቹ አማካኝነት አስመሳይ የለውጥ እርምጃዎችን ይወሰደ ቢመስልም በመሰረቱ ግን ቢከልፍ ቱት ተልባ ሆኖ ይወገድ ያልነውን የገማ ገዛዝ እያስቀጠለብን ነው። በግል ጥቅም ያልታወረ ለከርሱ ያላደረና እንዲያው በደፈናው መሃይም ያልሆነ የዚህን ሀቅነት ሊክድ አይችልም። ወደ ምርጫ እንጓዛለን ሲሉ ምን ይዞ ጉዞም የምንላቸው የነጻ ምርጫ ሁኔታ መቼም በኢሃዴግ ስር ሊሟላ እንደማይችል ከተመክሮ አይተን ያወቅነው በመሆኑ ነው። ሹሙ ሁሉን መቀመጫ ኢሃዴግ አሸነፈ ብሎ በአደጋፊዎቹን የሚያሳፍር ባይሆንም ነጻ ምርጫ በወያኔ ኢሃዴግ ስር ሱሚ ስለመሆኑ መተንበዩ ነብያ ያሰኘንም ሆኗል። አይተነዋል። ደምም ገብረን በጉልበት አረመኔውና ዘረኛው ስርዓት ቆይተብናል። በሃያ የሚመጣ ምንም ዲሞክራሲያዊ ተአምር አይኖርም። ኤርመን ከወዲሁ ማውጣት ይበጃል እንላለን። በመሆኑም ምርጫ ምርጫ ብለው ሹሞቹን የደገፉሉ ያው ባለው ሁኔታ ለኢትዮጵያና ለህዝቧ ጥቅም የቆሙ ናቸው ማለት ያዳግታል። አሜሪካ በሚወስንላቸው መሰረት የተወሰነ ብርጭማ ሊያገኙ ቢችሉም ለህዝብ የሚፈይደው የለም። ያው ሁሌም ያው በዘረኞች መገዛት መጋዝ መነዳት መፈጀት። ምን ይዞ ጉዞ ስንላቸው ጊዜ ስጡት ለሚሉን መልሱ የማያጠገብ እንጀራ ከመጣዱ ያስታውቃልን ነው። ለነገሩ ህዝብ የጠላውን ስርዓት ለማስቀጠል መጣር፣ ህዝብ ያወገዛቸውን ወንጀለኞች በላዩ ላይ መሾም፣ ለዘረኞች መመቸት ለውጥ ማምጣት ሳይሆን ትግልን ማፈንና አብዮት ሊሆን ይችል የነበረውን ትግል መቀልበስ ነው። የኛው ቀርቶ የግብጽና የአረብ አገሮች ትግሎችን ማጤኑ ይበቃል። ባለነፍጥ በሌላ ባለነፍጥ በተተካ ቁጥር አስጠንቃቂና መካሪ ባልጠፋበት ሁሌም መታለልና ሰብእናን ማስደፈር ያስገምታል። ፋሽስቱን ኮሎኔል ያኔ ቀርቶ ዛሬም የሚያወድሱ እንዳሉ መዘንጋት የለብንም። የመለሰንም ጭፍሮችና አዳናቂዎች የወገኖችን ገዳይ አውሬ ሲያመልኩ ታዝበናል።
ለሹሙ እየተካሄደ ያለው ጣውት ተራባ ደግሞ አፋፋሪ ደረጃ ደርሶ እንደነበር ሁላችንም አይተናል ታዘበናል። ሰውን ከአምላክ ማመሳሰል በሃይማኖቶችም ቢሆን የሚፈቀድ አይደለም። ከመነሻው ጥያቄው ታግለን ደምተን ከግባችን ድረስ አልደረስንም የሚለው ነው። ጊዜ ሰጥቶ ለመጠበቅማ የደላው ሙቆን ያኛ ከመክረም መዘፍዘፍም ይችላል። አገርና ህዝብ ሲደሙ ያያየን ግን ፍቅር ወሰላም ሰበካ ባይትመን ሊፈረድብን አይገባም። ለተራበው ለመንገድ አዳሪው በጉልጓል እስር ቤት ለሚማቅቀውማ ወያኔ ሀሪክ በ28 አመት አይደለም በ28 ቀኑ መውደቅ መወገድ ነበረበት። እናቱ ገበያ ይሄደችበትና እናቱ የሞተችበት ቢያለክሱም ለቅሷቸው አንድ አይደለም። ሰምሃልና የኔ ቢጤው ልጅ እኩል አይደሉም እኩል አልተጎዱም እኩልም አልደላቸው። ችግር አንጻራዊ ነው ካልተባለ በቀር የፖለቲካ እስረኞች ይፈቱ ስንል ጥቂቶች ተፈተው ብዙዎች በዚያው በጉድጓዶች ይክረሙ በሚልም አይደለም። ዴሞክራሲ ስንል ፍጹም መብትን መቼም ላልመረጥ ነው ሹም ሰጥተን የበይ ተመርካች እንሁን በሚልም አልነበረም። በእርቅና ሰላም ሽፋንም አገራችን ለአረቦችና ለሻቢያ አፈልፋን እንስጥ ማለታችንም አልነበረም። ሉዓላዊነት ስንልም አገራችንን የባዕድ ሎሌ መጫወቻ ማድረግ ማለታችን አልነበረም። ከሁሉም በላይ ግን የሽግግር ሂደት ስንልና ስንሰዋም ወያኔ በፍራሽ አሳዳሽ ተክቶና ጠግኖ ኢህአዴግ በሚል ማስቀጠል ማለታችን አይደለም አልነበረም። የትግላችን አልፋም ኦሜጋም የጠላነውን ስርዓት አስወግደን ህዝባዊ ዴሞክራሲያዊ መንግስትና የኢትዮጵያ አንድነት እውን እንዲሆኑ ለማድረግ አገራችንን ለጽንፈኛ ዘረኞችና ገንጣዎች ልንሰጥ አልነበረም። የሹሙ ይዘት በተያያዘው ሂደት ይገለጣል። ዛሬ ኢትዮጵያ በምን ሁኔታ ትገኛለች ለሚለው ጥያቄ ትክክለኛውን ምላሽ ከሰጠን ምንም መደናገር አይኖርም። ምሪዞ ጉዞ ስንል ለመሰረታዊ ለውጥ ምን ድልዳልሳል ለማለታችንም ነው። እየተወሰደ ያለው እርምጃ በአብዛኛው ልፈፋና ድልላውን ትተን ለለውጥ አስተማማኝ መሰረት እየጣለ አይደለም። ቢያጎበድዱለትም ህብረ ብሔር ድርጅቶችን ገለል አድርጎ ጠባቦቹን አቅፏል። ከሻቢያ ጋር እርቁ አሜሪካ፣ ሳውዲና ኤሚሬትስን ያስደስት ይሆን እንጂ ለኢትዮጵያ ጠቃሚ አይደለም። ሱዳን መሬታችንን እንደያዘ ነው። ወያኔም ከጎንደር ወሎ አፋር የሰረቀውን መሬት ሊመልስ ቀርቶ መተማም የኔ ነው እስከማለት ደርሶ ይገኛል። አውሬ ወያኔዎች የልብ ልብ እየተሰማቸው ነው። የትግራይን ህዝብ ከወያኔ ለመነጠል ሊደረግ የሚገባው ስልታዊ ቅስቀሳ እየተደመጠም አይደለም። በወያኔ ኢህአዴግ ሰራዊት ውስጥ ወደ ህዝብ ፊታቸውን እንዲመልሱ በወያኔ ኢህአዴግ ላይ እንዲያምፁ በቂ ቅስቀሳ ገና ጊዜውን እየጠበቀ ነው የሚያሰኘው ነው ይገኛል። ምን ይዞ ጉዞ? ጉዞስ ወዴት? ያለንበትን ሁኔታ መመርመርና ትክክለኛ ግንዛቤን ይዞ ትግልን መቀየስ የግድ ነው። ትግላችን አገራችንን ኢትዮጵያን ከጥፋት ለማዳን ነውና በቸልተኝነት ሆነ በጥቅም በመገዛት ግዴታችንን ልንዘነጋ ማንም ሆነ ማን አይፈቅድልንም። አንድነታችንን አጠናክረን ይዘነው ተያይዘነው የነበረውን ትግል አፋፍመን መቀጠል አለብን። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት አቸናፊ ነው። Thank you.
በጎመን ቢደልሉት ጉልበት በዳከት ይለግማል። ከጊዜ ወደ ተባባሰ ችግር ውስጥ እየገባን ነው ያለ ነው። አዲሶቹ ሹሞች የህዝብን የትግል ፍሬ እርስ በርሳቸው ቂም የሚወጣጡበት እርስ በርስ የሚሞካሹበት አድርገው ነው የወሰዱት። በምንም መልኩ ህዝብ የጠየቀውን ስር ነቀል ለውጥ ለማምጣት አዲሶቹ አገዛዞች ፈቃደኛ አይደሉም። ህዝብ የታገለው እስረኛ ለማስፈታትና ስደተኛ ለማስገባት እንደሆነ አስመስለው ድል በድል ሆነን ይሉናል። ሳይሆን የሚያሳስረውን የወያኔን ህግ ከስር ከመሰረቱ ይወገድ ማለቱን ለማንሳት አይፈልጉም። ኢሃፓ ወያኔንም ሆነ ታደስ የሚለውን ኢሃድግን የሚባለውን የመለስ ፍጡር አምርሮ የሚታገለው መሰረታዊ የሆነውን የህዝብ ፍላጎት ሊተረጉም የማይችል በመሆኑ ነው። አነሳሱ በማጭበርበርና ህዝብን በማዋዛት ላይ ያተኮረ በመሆኑ ዘላቂ የሆነ መፍትሄ እንዲገኝ አያደርግም አይፈልግምም። ስለሆነም ነው የሽግግር ሁኔታን የሚጠላው። በሀገሪቱ ጉዳይ ያገባናል ብለው የሚንቀሳቀሱ ድርጅቶችን ደብቆ ራሱን ጎላ አድርጎ በማሳየት የህዝብ ይሁንታን ለማግኘት የሚጥር መሆኑ አዲሱን ሹም ከመንግስቱም ሆነ ከመለስ የሚለየው ጠባይ አይስተዋልበትም። ህዝበኝነት መለያው ነው። አንድ ፓርቲ ብቻውን የሀገርን ችግር ሊያስወግድ አይችልም ሲባል ባለማዳመጡ በጭብጨባ ተክሮ የሚሰራው ጠፍቶት ነው ብሎ መፈረጅ አይቻልም። ባላዋቂነትም ሆነ በግልጽ ለመፈረጅ የሚያስችሉ ድርጊቶችን ሲፈጽም እናስተውላለን። በየስፍራው በተደጋጋሚ ህዝብ ሲፈናቀልና ሲገደል የሀገር መሪነት ጸባይ ሳይሆን የሃይማኖት መምህር ሆኖ ስለ ፍቅር ለህዝብ ይደፈቁራል። የኦነግ ታጣቂዎች ትጥቃቸውን እንዳልፈቱ እየታወቀ ተስማምተን ወደ ካምፕ እየገቡ ናቸው ተብሎ ለህዝብ ይዋሽለታል። የአዲስ አበባ ኗሪነት መታወቂያ ካርድ ደላ የሚደረገው በአዲስ አበባ አካባቢዎች ያሉ ኦሮሞዎች በሙሉ እንደ አዲስ አበባ ተወላጅ ተደርገው እንዲቆጠሩ በነዋሪነት እንዲመዘገቡ መደረጉ ወደፊት ለሚደረገው የህዝብ ቆጠራ ያንድ ብሔርን ለማግዘፍ ማመቻቸት እንደሆነ ህዝብ ያጠዋል ተብሎ መታሰቡ ያስገርማል። ማመንና መቄል አንድ አይደሉም። መቄል መጀልን ማመን የዋህነትን ይገልጽ እንጂ። የአዲስ አበባ ነዋሪ ህዝብ አብዛኛው ኦሮሞ እንደሆነ አድርጎ ለማሳየት የሚደረገው ሴራ እንደሆነ ነዋሪው ይጠፋል ብሎ ማመን በራሱ ጅልነት ነው። የኦሮሞ ብሔር አብላጫ ቁጥር በአዲስ አበባ ላይ እንዲኖረው ለማድረግ መታቀዱ መታወቂያ እንዲታደል መደረጉ የሚመሰክረው ሌላ ነገር የለም። ሲጀመር በዘር ለያይቶ የሚያጨፋጭፈውን የወያኔ ፖሊሲ ለማደስ እንጂ ለመሻር አልመጣውም ያለው አዲሱ ሹም ምንም መሰረታዊ ለውጥ ለማምጣት ፍላጎት እንደሌለው አሳይቷል። በየስፍራው እየተባባሰ የሄደውን ግድያና መፈናቀል ለማስረጃነት መጥቀስ ይበቃል። ስለዚህም ነው ኢሃፓ ሁሉንም ያቀፈ የሽግግር መንግስት ይፈጠር ያለ የሚወተውተው። የዘር ፍልሰትና ለባሰ መጥፎነት እንጂ ለበጎ ስራ የሚታደስ አይሆንም። ስለሆነም ያለ ፍርድ ስብሃት ነጋን ከነ ዝክን ትሉ አስቀምጦ ጌታቸው አሰፋን፣ አባይ ጣይንና መሰል ወንጀለኞችን አስቀምጦ ጥቂቶችን ነጥሎ ማሰሩ የለውጥ መዝሙር የሚዘመር ጉዳይ አይደለም። ሀገር የተረጋጋችው በጋዜጠኞች ወሬ ላይ ነው፣ በባዕዳን ዲስኩር ላይ ነው፣ በአዲሱ ሹም በመመረርና በቲያትረኞች ስብሰባ ላይ ነው። አለበለዚያ በየስፍራው መፈናቀሉ ቀጥሏል። የሶማሊያ አክራሪዎች ትጥቃቸውን እያጠናከሩ ነው። ኦነግ ልመና ማሰራራትም አላለዘበውም። እናሳ ምኑ ነው ተስፋ የሚደረግበት ለውጥ? ስለሆነም አንዳንድ ሰዎች በዲስኩር ብዛት ሀገር የሚመራ የሚመስላቸው ከሆነ ችግር ነው። ሰውን በመሸንገል ሰላምን መፍጠር አይቻልም። ቢቻል እንኳን ዘላቂነት አይኖረውም። አጼ ኃይለ ሥላሴ የሚወደንና የምንወደው ህዝባችን ብለው ነበር ለሽንገላ። ደርግ ያለምንም ደር ኢትዮጵያ ፍቅደም ብሎ ህዝብን ሲያቀል ቆይቶ ነው ደም አፍሳሹ ሰው ገዳዩ እሱ ራሱ ሆኖ የተገኘው። ወያኔ የብሔር ብሔረሰቦች መብት አክባሪ ነኝ እያለ ሲደፈኩር ሰንብቶ ነው። የአንድ ዘር የበላይነትን በማወጅ ከትግራይ ወርቅ ህዝብ በመወለዴ እኮራለሁ ብሎ የሚደፈኩር መሪ ያሳየን። ህዝብን አፍኖ በመግዛትና በማጉላላት በብዛት ለስደትና ለመከራ በመዳረግ ወደር የሌለው መሆኑን ያስመሰከረው ሲላላስ ቆይቶ ነው። አዲሱ ሹም ምንም የተለየ ጠባይ እንደማይኖረው ለህዝበኝነት፣ ለዲስኩር፣ ለእይታ በሚያደርጋቸው ድርጊቶች መገንዘብ ይቻላል። አግላይ ፖሊሲ መከተሉም ስለ ሰላም ያለውን ግንዛቤ ያሳያል። ከሀገራዊ እርቅ ይልቅ የደርግ ጨፍጫፊዎችን መጋበዝ፣ ለተፈናቃዮች መፍትሄ ከመስጠት ይልቅ ኦነጎችን አማላጅ እየላኩ መለማመጥ፣ በሌላ በኩል ደግሞ ድጋፍ ሰጥተው ወደ ሀገር የገቡትን ተቃዋሚዎች ቸል ማለት፣ ይህ ሁሉ የአመራር ክሎት ማነስን፣ ሀገርን ወደ ቀና መንገድ የመውሰድ ችሎታ አለመኖሩን የሚያጋልጥና ዘላቂነቱን የሚያጠራጥር ያደርገዋል። የህዝብን ተስፋ በአጉል አቅጣጫ መምራት ወንጀል ነው። ህዝብ የተሰበረውን ጠግኖ ለማለፍ የሚያስችል ድልድይ መስራት ቢፈልግም የወያኔ አናጢና መሐንዲስን ችሎታ ያየው በመሆኑ አይፈልገውም። ተስፈኛ ባጨበጨበ ህዝብ ጠገበ ማለት አይቻልም። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማልና አሸጋጋሪው በህዝብ የተሰራ ድልድይ ብቻ ነው። ለዚያ ደግሞ የሁሉም ዘመን ኢንጂነሮች ተሰባስበው የሚሰሩት ነው መሆን ያለበት። ድል የኢትዮጵያ ህዝብ ነው።
የኢትዮጵያ ህዝብ ድል አይቀሬ ነው።
ስልቻ ቀልቀሎ ቀልቀሎ ስልቻ ስልቻ ቀልቀሎ ቀልቀሎ ስልቻ ለኛ የተሰጠን ያለን አንድ ምርጫ መጠንረስ የሌለው መደማመር ብቻ። ስልቻ ቀልቀሎ ቀልቀሎ ስልቻ ሄዲያ ቢገነበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን መቀነስ በሌለው በያዝነው መደመር ያለው ሶስት መንግስት ማንስር እንደደ ከላይ አብያ ፍልፍቱ ጆሃር ሐላው ደብረ ጽዮን አቤቱ ፈጣሪ አቤቱ ያ ረቢ እንዴት ነው ይሆን ይቅርታ ተራው ቃል ለተበዳይ ካሳ ፍጹም ላይ ታሰብ ከቶም ላይ ነሳ አኖሊ አኖሊን መርቆን ቁፍን ደብቆ አፉ በሉን ሳይል አይገባ ንስሐ ሻበስ የነበረ የሰው ደም እንደውሃ ኡስታዙን ዲያቆኑም ያንን ሳስተምሩ ቄሱ ቀሳውስቱ ሼሁና አቡኑ ፓስተሩን ካሁኑ ቁጭ ብሎ ሳይመጡ ባጋቡን ስለት ስለተደመሩ ወያኔ ወያኔን የሚያክል ክፉ ነብሰ በላ ህፃናት ጨፍላቂ በድምር ተስታኮ ሳይሆን ሳይሆን ተጠያቂ አፎም በአደባባይ ድርድር ተሰቀለ ንስሐም እንደዛ በሸሻ ታችሎ ከጉርጉ አልተነሳ እናም እኮ መጤና ነፍጠኛ በሚል ተፈርጀው ገደል ለተጣሉ በመንጫ ተቆርጠው ይቅርታ ይቅርታ ሳይሰፍን ሮጠን በመደመር ቡራዩን ደገምነው ልክ እንደበደኑ አስፈና ወጥተ ህዝባዊ አመፁ ላይ በረዶ ከምረን ያለምንም ጥይት በፎቶ ተማርከን አገርን የሚያክል አሳልፈን ሰጥተን ሻሻም እንዲያዋሳን በሞታ ጨልመን እርጉዝ ተደፈረ የተገላም ተጣለች አራስ ከነደሟ እንቡጥ ጥላሮ ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነት የሌለው መደማመር ብቻ ዳኛ በሌለበት ወጣቱ ተገሎ ሬሳው ክብራቶ ድጋሚ ተሰጥቶ ህዝብ ደማነባ ዓለም አለቀሰ ጸጉሩን እየነጨ ያለ ርኅራኄ ያለምንም ሀፍረት ዘረኛው ፈነጨ አፏን ተቀበረ ንስሐም ሰነነ ነፍስም ዋጋ አጣች ደምም ቀለም የሟች ቤት ጨለመ ገዳይ ቤት አበራ መቀነት የሌለው እንዲህ ነው ደመራ ሜዲያ ቢገለበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን መግደል መግደል ፈሪነት ነው የሚሰጠን ምክር ገነት እንድንገባ ተጠምቀን በድምር ህይወት እየገበን አንድም ታንሰነት እናም ሟቹ ወደ መሬት ገዳይ ወደ ጣራ እነሆ ኢህአዴግ እንዲህ ነው ድመራ በእኛ ደም አጣቅቶ መጣፍ በገጃ እንግዲህ ኢህአዴጎች የተማረ በሬ ቀንበር ከረባቱ ከርሱን የሚሞላ እየተባላንቱ እስካላችሁ ድረስ የተጣሪ ወንበር ሰፍቶ የሚያጭድ ከምሮ የሚወቃ ታዛዥ ወታደር እምቢኝ በግሞቶ ሺህ ብሎ ተገዥ እስካልጠፋ ድረስ አቦ 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 ይመቻችሁ ሲያሻችሁ ባህያ አልያም በፈረስ ዘርዘር አርጎንና እኮ ዘርዝሩብንና እናንተ ታረሱ እኛም እንታረስ ፍሬው ከገለባው ተጣርቶ ቀለል ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነት የሌለው መደማመር ብቻ አዎ መቀነት የሌለው መደማመር ብቻ
አርማክቻችን በማስከተል ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ፍርአትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጣላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህነትህ ለኋላ ቀርነትህ ተጠያቂ ጣላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጽዳት ከመደረግ ትልምና እቅድ የተለየ አላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጣላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳች ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም ባገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባጉጉ በአሰቦት ደብረወጋዳም በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስብሐት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ የአገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክፍለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በየዓለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማስተማራት ነበር። ህወሓትና ኦነግ ያስተማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይም ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት ቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጥቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። ያ ደሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። ቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይያርሱ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ተዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን ያፈሰሰ ተባካቹ ተውይ ይሄን ዳብሮ አደግ ወንድሜን ግደላስ በሉኝ የነን የነቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ መሰላችሁ ግደሉኝ ብትፈልጉ አልገለው በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃማራ ያንለት ከነልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በከተታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ህዝብ በእንዴት ያለ ሁኔታ ነው አብሮ መኖር ያዘው? ተሰስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው? ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ህዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው አረጋው ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ወነጎችም እስረስራቸው ይሉ ነበር። በዚች በማወጣ ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ወነጎች ቢሮ ገባገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የወነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ጅው ጅው ይሉ የነበሩት አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግረኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፈን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፈኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ እነዚህ ኦሮሞዎች አይደሉም ምን እንደሆኑም አናውቅም ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ። ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብታርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማዋሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነ ወለገም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ። ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭር እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ሕዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ተተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው? አልንና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች፣ የሞተን የሚቀብሩ፣ የታመመን የሚያስታመሙ፣ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ሕዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ሕይወት ለማትረፍ በቃች፣ ሕዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ሕዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ሕዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመስተሳሰብ መንፈስና ባህል ምን ጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። የኢትዮጵያን ሀብት ዘርፈን የኢትዮጵያን ሕዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ሕዝብ አንድ ሆኖ በቃ ያለቀን በመጨረሻዋ ሰዓት ወዮ ለዘረኞች። በስደት በምኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ላክል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ሕፃናት ወንዶች ልጆች ዕድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በእረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ አገር ከመጣህ ተመልሰህ ሂዳል? አዎ 7 ዓመት የነበርኩ ጊዜ ሄጄ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አካለፍኩ። ኦሮሚያ ከኢትዮጵያ ቤት በኩል ነው። ተጠያቂው ጻን ኦሮሚያ ቤት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ የአማራዎች ሀገር ነው። ጥሩ አይደለም። ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባቱን። አባቱም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ህፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ኖ፣ ከእንግዲህ አንተ የኔ ጓደኛ አትሆንም። አንተ ነህ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር፣ አትረብሸው። ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይህ ቡቃያ ከእናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው ማምነው። መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለውም። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው። በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ተንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ውንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራ ጩኸት ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት እጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 ዓመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለመጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልዱን እያዘቀጠልን እንዳለ ነው። ተበልጠናል። ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድጋቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል የቋንቋ የስነ ልቡና ውህደታቸውን አያት ቅድመ አያቶቻቸው ከባዕዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ አገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም። ለዚህም ነው ከአንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ወጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወለጃችን በወላጆቻቸው ተከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ የጋታቸው ያለውን የመጥፊያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት ብዛትና አይነት ባህላችንን ቋንቋችንን አንድነታችንን የምድራችንን ልክ ማስተማር ይተበቀብናል። ከውጭ ወራሪ ጠራት የከፋ ጠራት ከውስጥ ስለተቆጣጠረን በዘር በሽታ የተለከፈ ሁሉ አማራውም ኦሮሞውም ትግሬውም አፋሩም ሶማሌውም ሁሉ ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 አመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ ያስገባቸው ያሉ ዋዳን ባላርቶች እቺን አገር ይቆጣጠሯታል ይከራመቷታል። እነዚህ ከውጭ ያስገቡ መሬት የሚያድሏቸው ባዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተተረፈረፈ ምግብ ለኢንዱስትሪያቸው ጥሬ ሀብት ለሸቀጣቸው ማራገፍ ያሰፍ ይገበያ ኢትዮጵያ እየተበለተችላቸው ነው። መሬቱን ለማረስ መጀመሪያ ደኑን መመንጠር እንደሚገባ መሬቱን ለባዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጣውን ቦታ እያመቻቸ ያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጨፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ህዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየተጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ያያሉ ህዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል ያድጉበታል። እቺ ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።